ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምናመሻችሁ አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በቅድሚያ ዜናውን በድጋሚ እናሰማለን። ከዚያ በማስከተልም የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በብላቴን ጌታሁሪ ወልደ ስላሴ የተደረሰውን መጽሐፍ ትረካ ክፍል 2 አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው።
አርብ የካቲት 23 ቀን የአድዋ ድል 122ኛ ዓመት በዓል በተለያዩ የሀገራችን ክፍሎች በደመቀ ሁኔታ ተከብሯል። አርበኞች አባቶቻችን ታጋዩ ህዝብ አደባባይ በመውጣት በዓሉን ያከበረ ሲሆን የተለያዩ መልእክቶችም ተደምጧል። ለኛ ለኢትዮጵያን ብቻ ሳይሆን ለመላው ጥቁር ህዝብና ጭቁን ዜጎች ኩራትና መከታ የሆነው የአድዋ ድል በየዓመቱ በከፍተኛ ድምቀትና የወኔ ስሜት መከበሩ ለሀገራችን ህልውና እንዲሁም ለመብታችን ለነጻነታችን መከፈል የሚኖርብን መስዋዕትነትን ያስገነዝበናል። የካቲት 23 አርብ የወያኔ ፓርላማ ከጥቂት በፊት የሚኒስትሮች ምክር ቤት ያወጀውን የአስቸኳይ ጊዜ አዋጅ ያጸደቀው መሆኑ ታውቋል። አዋጁን በመደገፍ 346 የፓርላማ አባላት ድምጻቸውን መስጠታቸው፣ 88 አባላት መቃወማቸውና ሌሎች 7 ድምጽ ተአቅቦ ማድረጋቸው ከተገኘው መረጃ ማወቅ ተችሏል። እንደተለመደው በወያኔ ቁጥጥር ስር ያሉ መገናኛ ብዙሃን ድምጽ የሰጡትን ቁጥር ከፍ በማድረግ የተዛባ መረጃ ለመስጠት ቢሞክሩም ትክክለኛ ቁጥር የተገለጸው መሆኑን ተነግሯል። በድምጽ አሰጣጡ ላይ ማጭበርበሮች ተደርገዋል፣ ጸድቋል የተባለው ህጋዊም አይደለም የሚሉ ድምጾች መሰማት ጀምረዋል። ሙሉ በሙሉ የወያኔ ቁጥጥር ከሚገኝበት ፓርላማ ውስጥ 88 አባላት በድፍረት ተቃውሞ ማሰማታቸውና 7 አባላት ድምጽ ተአቅቦ ማድረጋቸው የሚያስመሰግናቸው ሲሆን የህዝቡ ትግል ጥንካሬን ያሳያል በማለት ዜጎች አስተያየታቸውን እየሰጡ ይገኛሉ። የወያኔ ፓርላማ አስቸኳይ አዋጁን በማጽደቁ የተለያዩ ክፍሎች ያወገዙት መሆናቸውም ታውቋል። በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን ድርጊቱን በጽኑ ያወገዙ ሲሆን አንዳንድ ተቋሞችና ድርጅቶችም የአዋጁን አስከፊነት በመግለጽ ያላቸውን ተቃውሞ ገልጸዋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተከራካሪ ድርጅት ዋና ጸሐፊ በሰጡት መግለጫ የወያኔ ፓርላማ አባላት ይህን አስከፊና አፋኝ የሆነ ህግ ማጽደቃቸው አሳዛኝና ኃላፊነት የጎደለው ነው ብለዋል። አያይዘውም በአሁኑ ወቅት በፖለቲካ ውጥረት እየታመሰች የምትገኝ ኢትዮጵያ የምትፈልገው የተሟላ ነጻነትና መብት እንጂ መብትና ነጻነትን የሚገድብ የአስቸኳይ ጊዜ አዋጅ አይደለም ብለዋል። ቀደም ብሎ የነበረው የአስቸኳይ አዋጅ በርካታ የሰብአዊ መብት ጥሰቶች መድረሳቸው የተረጋገጠ መሆኑን ጠቅሰው የአሁኑም የተለየ ሊሆን እንደማይችል መገመት ይችላል። በዚህ ምክንያት በተለያዩ በአውሮፓም በአሜሪካም የተቃውሞ ሰልፎች ለመካሄድ ቀጠሮ ይዘዋል። በዋሽንግተን ዲሲ አካባቢ የዋሽንግተን ዲሲ የጋራ ግብረ ኃይል ይህንኑ አዋጅ ከመጠቁ በፊት ተቃውሞ ለማሰማት ለሰኞ በአሜሪካ ውጭ ጉዳይ ሚኒስቴር ቀጠሮ መያዙን በ9 ሰዓት ላይ ሰላማዊ ሰልፍ እንደሚደረግ ገልጿል። የአሜሪካው የውጭ ጉዳይ ሚኒስትር ቴለርሰን ከየካቲት 7 እስከ መጋቢት 4 ቀን ኢትዮጵያን ጨምሮ ወደ ቻድ፣ ጅቡቲ፣ ኬንያና ናይጄሪያ እንደሚሄዱ የአሜሪካው የውጭ ጉዳይ ሚኒስትር ጽህፈት ቤት ባወጣው መግለጫ አሳውቋል። ሚስተር ቴለርሰን በኢትዮጵያ ቆይታቸው በአገሪቱ ውስጥ ተከስቶ የሚገኘውን የፖለቲካ ሁኔታ ከወያኔ ባለስልጣኖች ጋር እንደሚነጋገሩ ይገመታል። የሚስተር ቴለርሰን የአፍሪካ ሀገሮች ጉብኝት የታቀደው የአፍሪካ ሀገሮች በአሜሪካ ፕሬዝዳንት በሚስተር ትራምፕ በተሰደበችበት ወቅት ሲሆን በጉብኝቱ በዚህ ቅድ ውስጥ ኢትዮጵያ ትኑርበት አትኑርበት የታወቀ ነገር የለም። ከጥቂት ቀናት በፊት አዲስ አበባ የሚገኘው የአሜሪካ ኤምባሲ የታወጀው የአስቸኳይ አዋጅ በጽኑ እንደሚቃወም በመግለጽ መግለጫ ማውጣቱ የሚታወስ ሲሆን የአሜሪካ ምክር ቤትም ስለ ገለልተኛ አጣሪዎች ለወያኔ አመራር ላስተላለፈው ጥያቄ መልስ ባለማግኘቱ ኤችአር 128 የተባለውን የሕግ ረቂቅ ለምክር ቤት አባላት ውሳኔ ሊያቀርበው ይችላል ተብሏል። በሌላ በኩል ደግሞ የሩሲያው የውጭ ጉዳይ ሚኒስትር ላቭሮቭ ከየካቲት 29 እስከ የካቲት 30 ቀን ኢትዮጵያን እንደሚጎበኙ ቀደም ብሎ የተጠቀሰ ሲሆን በተቀራራቢም ጊዜም የተባበሩት አረብ ኤሚሬት የውጭ ጉዳይ ሚኒስትርም ወደ ኢትዮጵያ እንደሚያመሩም ተገልጿል። የካቲታያንድ ቀን በሶማሌላንድ ግዛት ያገሪቱ መንግስት ባለስልጣኖች ወያኔ ተወካዮችና የተባበሩት አረብ ኤሚሬት ንብረት የሆነው ኩባንያ የበርበራን ወደብ በጋራ ለማንቀሳቀስ ያደረጉትን ስምምነት ይፋ አድርጓል። በቅርቡ የበርበራ ወደብ በተጠቀሰው የተባበሩት አረብ ኤሚሬት ኩባንያ የተገነባ ሲሆን ኢትዮጵያ 19% የአክሲዮን ባለቤት እንድትሆን ተደርጓልም ተብሏል። ማዕከሉ መቋድሾ የሆነው የሶማሊያ መንግስት ስምምነቱን በጽኑ በመቃወም መግለጫ ያወጣ ሲሆን የሀገሪቱን አንድነትና ህገ መንግስት የሚጻረር ነው ብሏል። የካቲታ 3 ቀን 2010 ዓ.ም በቡርኪና ፋሶ ዋና ከተማ በኦጋዱጉ እስላማውያን ታጣቂዎች በተለያዩ የከተማው ክፍሎች ተኩስ መተኮስና ፈንጆች በማፈንዳት ጥቃት ማድረሳቸው ታውቋል። አምስት የታጠቁ ሰዎች በፈረንሳይ ኤምባሲ ላይ ተኩስ ከፍተው ጥቃት የፈጸሙ ሲሆን በዋናው ኢታማዦር ጽህፈት ቤት፣ በጠቅላይ ሚኒስትር ቢሮና እንዲሁም በተባበሩት መንግስታት ድርጅት ጽህፈት ቤት ላይ ጥቃት ተፈጽሟል ተብሏል። የጸጥታ ኃይሎች ጥቃቱን ለመቆጣጠር የተንቀሳቀሱ መሆናቸውም ተነግሯል። የፈረንሳይ ኤምባሲም ከተጠቁት መካከል 4 የአማጽያን አባላት መገደላቸውን የቡርኪና ፋሶ የማስታወቂያ ሚኒስትር ገልጿል። ከተወሰነ ጊዜ በኋላ ጥቃቱ የበረደ መሆኑ ሲነገር ምን ያህል ጉዳት እንዳስከተለ እስካሁን የተገኘ መረጃ የለም። የካቲት 23 ቀን በኬንያ ሰሜናዊ ክፍል በሚገኘው በማንዴራ ግዛት 5 የኬንያ ፖሊሶች በአክራሪ ኃይሎች መገደላቸው ታውቋል። የአልሸባብ አባሎች ናቸው ተብሎ የተጠረጠሩት አጥቂዎች የመንግስት መስሪያ ቤቶችንና የፖሊስ ጣቢያዎችን ኢላማ አድርገው የተንቀሳቀሱ መሆናቸውን የአካባቢ ባለስልጣኖች ተናግረዋል። ታጣቂዎቹ በመንግስት መስሪያ ቤቶችና በፖሊስ ጣቢያዎች ላይ ጥቃት ከማድረሳቸው በፊት የስልክ ግንኙነት ለማቋረጥ የአካባቢውን ዋና የቴሌኮሙኒኬሽን ጋን ያወደሙ መሆናቸው ተነግሯል። ኬንያ በሶማሊያ የሰላም አስከባሪ በመላኳ ምክንያት አልሸባብ ባለፉት ዓመታት በተከታታይ በኬንያ ውስጥ የተለያዩ ጥቃቶች ሲፈጸም መቆየቱም ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ ያድዋ ድል በብላቴን ጌታሁሪ ወልደስላሴ በ1927 እስከ 1928 ተጻፈ።
ገሻና ስለ ጣሊያኖች የወዳጅነት ውል። ኢጣሊያኖች በፊት በአጼ ዮሐንስና በንጉስ ምኒልክ መካከል ጠብ እንዲነሳና እንዲዋጉ ለማድረግ በብዙ ይጥሩ ነበር። ንጉስ ምኒልክም ለጊዜው የታያቸው በጦርነትም በማናቸውም አደራረግ ቢሆን የአጼ ዮሐንስን ኃይል አድክመው እርሳቸው የኢትዮጵያ ንጉሰ ነገስት ለመባል ብቻ ነበርና የጦር መሳሪያ ለማግኘት ሲሉ ከጣሊያኖች ጋር ያላቸውን ወዳጅነት ለማጽናት በብዙ ይጥሩ ነበር። ጣሊያኖች የጦር መሳሪያ በመስጠት ለንጉስ ምኒልክ የረዱትን እርዳታ ያውቃሉና ንጉስ ምኒልክ የኢትዮጵያ ንጉሰ ነገስት ሲሆኑ ከኢትዮጵያ የሚፈልጉትን ጥቅም ሁሉ የሚሰጧቸው ስለመሰላቸው እስከዚህ ጊዜ ድረስ ከራስ መንገሻ ጋር ለመላላክና የወዳጅነት ሥራ ለመጀመር አላሰቡም ነበር። በኋላ ግን አጼ ምኒልክ በውጫሌው ውል በ17ኛው ክፍል የተጻፈው ቃል ባለመታረሙና ባለመሰረዙ ምክንያት መቀየማቸውን ስላወቁት ፖለቲካው ሁሉ እንደፈረሰባቸው ተረድተው ባጼ ዮሐንስና ባጼ ምኒልክ መካከል እንዳደረጉት አሁንም ባጼ ምኒልክና በራስ መንገሻ መካከል ገብተው ለማጣላትና ለማለያየት ሲሉ ከራስ መንገሻ ጋር የወዳጅነት ሥራ ለመጀመር ቁርጣሳ አደረጉ። ከዚህም በኋላ ከኢጣሊያ መንግስት አንድ ነገር ቢፈልጉ በምጽዋ ወደሚኖረው አገረ ገዥ እየጻፉ ቢያስታውቁ ለማግኘት ይችላሉ የሚል ደብዳቤ ከኢጣሊያ ንጉስ ከግርማዊ ኡምቤርቶ ለራስ መንገሻ መጣላቸው። ራስ መንገሻም ደብዳቤውን አይተው ለጊዜው ከወዳጅነት በቀር ከኢጣሊያ የምፈልገው ነገር የለኝም፣ ስለሐሳባቸው ግን እግዚአብሔር ይስጥልኝ የሚል ምላሽ ጽፈው ነበር። በኋላ ግን ከኢጣሊያ መንግስት ጋር የፍቅርና የወዳጅነት ውል ለመዋዋል ፈቃዴ ነው ብለው አስታወቋቸው። የአስመራ ገዥ ጀነራል ጋንዶልፊ የሚባለው ይህን ነገር በሰማ ጊዜ ከአስመራ በቶሎ ወደ መረብ መጥቶ ራስ መንገሻም እስከ መረብ ሄደው ተገናኙና ቃል ለቃል ከተነጋገሩ በኋላ ከዚህ ቀጥሎ ያለውን ውል ተጻጽፈው ተፈራረሙ። አንደኛ ውል፣ ለኢጣሊያ መንግስት ራስ መንገሻን የሚጠላ ጠላቱ ነው፣ ራስ መንገሻን የሚወድ ወዳጁ ነው። ራስ መንገሻን ይወደዋልና ያከብረዋል። የኢትዮጵያ ንጉሠ ነገሥት ልጅ እንደመሆኑ ሁሉ ያውቀዋል። ራስ መንገሻን የሚያሳዝን ትንሽ ነገር ስንኳ ምንም እንዳያደርግ ብሏል። ሁለተኛው ራስ መንገሻ የኢጣሊያን መንግስት የሚጠላ ጠላቱ ነው፣ የኢጣሊያ መንግስትን የሚወድ ወዳጁ ነው። የኢጣሊያ መንግስት ይወደዋልና ያከብረዋል። የኢጣሊያ መንግስት ባለሙሉ ስልጣን እንደመሆኑ ያውቀዋል። ደግሞ በሐማሴን የሚቀመጥ እንደራሴ ጉበርኒየር እንደመሆኑ ያውቀዋል። የኢጣሊያን መንግስት የሚያሳዝን ምንም ትንሽ ነገር ስንኳ እንዳያደርግ ብሏል። ሶስተኛ ውል፣ ራስ መንገሻና ጀነራል ጋንዶልፊ በዚህ ውል ተስማምተው ሁለት እጃቸውን በአንድነት ዘርግተው በመስቀልና በወንጌል ላይ ጭነው ተማምለዋል። አራተኛ ውል፣ ከእንግዲህ ወዲህ በትግሬ ሰዎችና በኢጣሊያ ሰዎች መካከል ሰላምና ፍቅር ሆኗል። ከዚህም በቀር ሌላ የሚዋዋሉበት ነገር የለም። መረብ ላይ ህዳር 29 ቀን 1884 ዓመተ ምህረት። በዚያንም ወራት አጼ ምኒልክ የቀኙንም የግራውንም ለማዳመጥ ደሴ ላይ ቆይተው ነበርና በዚያው ሳሉ ራስ መንገሻ ከኢጣሊያኖች ጋር ይላላካሉ ማለትን ቢሰሙ እርግጡን ለማወቅ ሲሉ እስከ ደሴ መጥተህ ማናቸውንም ጉዳይ ተነጋግረን ትመለሳለህ ብለው ቢልኩባቸው ለጊዜው ያህል እሺ እመጣለሁ የሚል ምላሽ ሰጥተው ነበርና ከትግራይ የሚነሱበትና ደሴ የሚገቡበት ቀን እየተቆጠረ ይጠበቅ ነበር። ለራስ መንገሻና ለትግራይ መኳንንትም የሚሆነው ልዩ ልዩ ሽልማት በብዙ ይሰናዳ ነበር። ጣሊያኖች አጼ ምኒልክ ልጃቸውን ወይዘሮ ሸዋረጋን ለራስ መንገሻ ሊድሩላቸው ነው እያሉ ያስወሩ ነበር። በአንድ ወገንም ደግሞ አሁን ከኛ ጋር የወዳጅነት ውል መዋዋሉ የታወቀ እንደሆነ ወደ ደሴ ሲደርሱ መታሰሮ አይቀርም እያሉ ያስፈራሯቸው ነበርና ይህን ምክንያት አድርገው ወደ ደሴ ሳይመጡ ቀሩ። አጼ ምኒልክም ራስ መንገሻ በርግጥም ከጣሊያኖች ጋር የወዳጅነት ውል ተዋውለዋል ማለትን ሰምተው ነበርና ወደ ደሴ ሳይመጡ በመቅረታቸው እርግጡን ስላገኙት እርሳቸው ከጣሊያኖች ጋር ሆነው በአጼ ዮሐንስ ላይ የሰሩትን ሥራ ሁሉ ያውቃሉና ራስ መንገሻም ብድር ለመመለስ ሲል ከጣሊያኖች ጋር ሆኖ ሳያስቸግረኝ አይቀርም በማለት በጣም አዘኑ። ከዚህ በኋላ ልጃቸውን ወይዘሮ ሸዋረጋን ለራስ ሚካኤል ድረው በትግራይ መኳንንት የተሰናዳውን ሽልማት ለወሎ መኳንንት ሸልመው ወደ ሸዋ ተመለሱ። በዚህም ወራት የበጌምድሩ ገዥ ራስ ዘውዴ ስለሸፈተ راس ولی تازه هیدو دل درگو ایزوت نبرن نه هاتی منیلیک دستی رایسان بتو یاگن یوت دستا یه بچه نبر و دشوام سلیت مجلسو بزیادمان بولت نه بسوست کن بچه یه میگدل یه نفاس دوی یه میبال بشیتا تنستو نبرن نه هاتی منیلیک آدی سبب لگو ودن توتو کزیم ودن کبرششتو بهیدون በሽታውም እየተከታተለ ብዙ ሰዎች ሞቱባቸው ነገር ግን ሰው ሁሉ ካንዱ ስፍራ ወደ አንዱ ስፍራ እንዳይተላለፍ አስከልክለው ነበርና በሽታው እየበረደ ይሄድ ጀመር ከዚህ በኋላ ክረምቱን በዚያው ባንኮቨር ከርመው መስከረም 11 ቀን 1885 ዓ.ም ተመረተ ካንኮቨር ተነስተው መስከረም 23 ቀን እንጦጦ ከተማ ገቡ ቢሆንም የነፋስ ደዌ ወይም ኮሌራ በረደ ሲባል ሌላ የነገር ደዌ ተነስቶ ደጃዝማች መሸሻ ወርቄና አለቃ አድማሱ ሌሎችም መኳንንቶችና የልፍኝ አሽከሮች ባንድነት አጼ ምኒልክን ገለው የመረድ አዝማች ኃይሌን ልጅ ፊታውራሪ ጉልላቴን ለማንገስ ሲያሴሩ ተገኝተው ነበርና እየተያዙ ቢመረመሩ አሁን ለመግደል መከረናል እያሉ በቃላቸው ስላመኑ የሞት ፍርዱን በእስራት ለውጠውላቸው ቢታውራሪ ጉልላቴ ወደ ሉል ራስ ዳርጌ ደጃዝማች መሸሻ ወርቄ ወደ ደጃዝማች ወልደ ጊዮርጊስ አለቃ አድማሱ ወደ ደጃች ወልዴ እየሄዱ በግዞት ቤት ተቀመጡ አጼ ምኒልክን ከደርብ ላይ ገፍቶ ለመጣልና ለመግደል ተዘጋጅቶ የነበረው የልፍኝ አሽከራቸው ልጅ አበበ ግን እጅና እግሩ ተቆረጠ። ራስ መንገሻ ባለፈው ስራቸው ተጸጸተው ከአጼ ምኒልክ ጋር ስለመታረቃቸው ራስ መንገሻ ወደ መረብ ሄደው ከጣሊያኖች ጋር የወዳጅነት ውል ሲዋዋሉ ራስ አሉላ አልሄዱም ነበር ምክንያቱም በዶጋ አሊ በተደረገው ጦርነት ከጣሊያኖች ጋር ፍቅር ስላልነበራቸው ነው ቢሆንም አጼ ምኒልክ በአጼ ዮሐንስ ዘመን ከጣሊያኖች ጋር ወዳጅ ሆነው አጼ ዮሐንስን በማስቀናታቸው ሲያዝኑ ይኖሩ ነበርና ራስ መንገሻ ከአጼ ምኒልክ ቢሸፍቱ ደስታቸው ስለሆነ ራስ መንገሻን አነክሳለው ይያሉ የትግሬን ህዝብ ይሰብኩት ጀመር ራስ መንገሻም ለጊዜው ነገሩ የሚፈጸምና የሚነክሱ ስለመሰላቸው የራስ አሉላን ምክር ተቀብለው ነበር ስለዚህም በ1885 ዓመተ ምህረት የትግራይን ህዝብ በሐዘን ላይ ሰብስበው ከአጼ ምኒልክ መቅደፋቸውንና ለመንገስ ማሰባቸውን አስታወቁ ህዝቡም እውነት ነው ብሎ እንዲቀበላቸው እንደ ንጉስ ቀይ ጥላ ይዘው ታዩለት ወዲያው ባላንበሳ ማህተም አሰርተው በደብዳቤያቸው መጀመሪያ ያትሙ ጀመር የአጋሚው ገዥ ደጃዝማች ስብሃት ግን ከዚህ አስቀድሞ ከራስ መንገሻ ጋር አይዋደዱም ነበርና ራስ መንገሻን የጎዱ መስሏቸው የትግራይንና የራስ መንገሻን ወሬ ለጣሊያኖች እያቀበሉ ወዳጅ ሆነው ነበር ራስ መንገሻም ደጃዝማች ስብሃትን በጦርነት ለመያዝ ካሰቡ በኋላ የማይመቻቸው ሆኖ ቆይቶ ነበር ከራስ አሉላ ጋር ግን የልብ ወዳጅነት ነበራቸውና የወንድማቸውን የባሻ ገብረ ማርያምን ልጅ ድረውላቸው ነበር ቢሆንም ፍቅራቸውን ራስ መንገሻ እንዳያውቁባቸው ሁለቱም የተጣሉ እየመሰሉ ካንገት በላይ ብቻ ይናገሩ ነበር አሁን የራስ መንገሻ መንገስ በታሰበ ጊዜ ደጃዝማች ስፋት በራስ አሉላ ፍቅር ተስበው ከአጋሚ ወደ ሐውዜን መጥተው ለራስ መንገሻ ታጥቀው ገቡላቸው እርሳቸውም በነገሩ ደስ ስላላቸው ወዲያውኑ የራስነት ማዕረግ ሰጥተው ራስ ስፋት አሰኛቸው አንዳንድ ሰዎች ራስ መንገሻ መረብ ላይ ከጣሊያኖች ጋር የወዳጅነት ውል በመዋዋላቸው እታሰራለሁ ብለው ስለፈሩ ወደ አጼ ምኒልክ አለመጣም አሉ እንጂ መንግስት ፈልገው አይደለም እያሉ ይናገራሉ ነገር ግን بمان زمن بيتين ياوس جيزي راسو راس هونو ليلاون راس بلوي شومال كاي تلامي عزنا بالان بساماتم لاند راس بمان زمن تفقدو ياوكال عطيوان نسيموتو الگاوراشي راس منغشانو ولو استاو كولاچو نبرنا لمنغس اسبو سالة يكزيابير فقار سلالون اللاچو كرباچو تبلو بي نگر يشال نبرنجي لمنغس على السبون بلو يحسط نگر من نگر اسفر لگم نبر بغالاقن راس منغشا بمارب لاي كتاليانوش گار مووالاچو اتيوبيا لمكداد اعطي مني لكن لما سازن ياتي يوهنسننا يتقرأي هز بسم لما تفاتنو تبلو اندى تترقو مباتشو باووكو جزي بهاللفو سراتشو كلو سلتتلساتو باستاس من متو سمانيا سجستا متمرت يمارو نينا لقبا يميل دبداب بيسفو بشوم آقامي تسفاي اج وداس ايماني ليك لاكو بزي علم عندان بجزي اكزيابيرننا نبوسن يماي بدل سواي قنيم نقرقل بدلنيا مهوني ناوكو بسيقاونا بنفسو كاكزيابير مهرت يمي لمنسو اندواننا بدلنيا اي كتر مننا يلمنون ياقينيال هاتي من لكم راس منغشا باللفو سراتشو تتلستو مهرت لما لمن شوما قامي تسفايد ملاكاتشو نايتو كادمونن بيهون يكيب فياتراتوش عاس مسلو بينغروتي هون اللينجي السو كالبو አንከቶ ይህን ስራ እንዳልሰራ አውቀዋለሁ ብለው ባለፈው ተፋተ ሁሉ ምሬሃለሁና ወደ አዲስ አበባ እንድትመጣ ይሁን የሚል ምላሽ ላኩባቸው ራሳሉዳገን ባጼ ምኒልክ ላይ ያሰቡት ክፉ ሐሳብ እንዳልተፈጸመላቸው ባዩ ጊዜ ከራስ መንገሻ ተለይተው ባንድ ስፍራ ስለተቀመጡ ሸፍተዋል እየተባለ ተወራባቸውና በነገሩ ደንግጠው ከመረብ መለስ ያለውን የወሰኑን አገር ይሹሙኝ ብዬ ሳይሹሙኝ ቢቀሩ አክርፍቴ ነው እንጂ ጌታዬ ራስ መንገሻን አሴ ምኒልክንም አልከደሁምና አስታልቆኝ ብለው አማላጅ ልከው ታረቁ። ራስ ስብሐትም ከራስ አሉላ ጋር ለመሸፈት መክረዋል ተብለው ስለተጠረጠሩ ነገሩን ለመነጣጠር ወደ መቀሌ ተጠርተው ነበርና መቀሌ ሲደርሱ መሳሪያቸውን ሁሉ ተቀብለው ከነ ልጆቻቸው ይዘው ባምባ ሰላማ አሰሯቸው። ከዚህ በኋላ ራስ መንገሻ በሚያዝያ ወር 1886 ዓ.ም ተመረተ። ከትግራይ ተነስተው በግንቦት ወር አዲስ አበባ ገብተው እጅግ ደስ የሚያሰኝ የክብር አቀባበል ተደረገላቸው። ከሳቸውም ጋር የመጡት ትላልቅ መኳንንቶች ራስ አሉላ፣ ራስ አጎስ ሹም አጋሚ ተስፋዬ ነበሩ። በአዲስ አበባ አንድ ወር ያህል ቆይተው ወደ ትግራይ በሚመለሱበት ጊዜ ከዛው በቀር ለንጉስ የሚገባሽ ልማት ተሸልመው ከተሰናበቱም በኋላ በሰኔ 6 ቀን ከአዲስ አበባ ተነስተው ወደ ትግራይ ተመለሱ። ራስ አሉላ ግን እዚሁ ቀሩ። በዚሁም ማመት ከራስ መንገሻ አስቀድሞ ንጉስ ተክለሃይማኖትና ዋክሹም ብሩ ወደ አዲስ አበባ መጥተው ነበርና በቤተ መንግስቱ ታላቅ ደስታ ተደርጎ ነበር። አጼ ምኒልክ በኢትዮጵያ ያሉ ጣሊያኖች እየወጡ ወደ ሀገራቸው እንዲመለሱ ስለማዘዛቸው አጼ ምኒልክ በውጫሌውን በ17ኛ ክፍል የተጻፈው የጥገኝነቱ ነገር ተፈቆ ሌላ ቃል እንዲጻፍበት ወይም በጭራሽ እንዲቀርብ ለማድረግ ራሳቸው ከኮንት አንቶኔሊና ከዶክተር ትራቬርሲ ጋር ተነጋግረው ወደ ሮማም ተላልከው እንዳልሆነላቸው ከተረዱት በኋላ በኢትዮጵያና በራሳቸው ላይ ትልቅ ጉዳት የሚያመጣ ይህን የመሰለውን በውጫሌ ስለመዋዋላቸው አጥብቀው ተጸጸቱ። ይልቁንም በዚያውራት ወደ አውሮፓ ነገስታት ደብዳቤ ልከው ነበርና የእንግሊዝ፣ የጀርመን፣ የፈረንሳይ፣ የሞስኮ፣ የአውስትሪያ ነገስታት የኢትዮጵያ ንጉስ በውጫሌው የኢጣሊያ ጥገኛ ሆኗልና በኢጣሊያ በኩል ካልመጣልን የምኒልክን ንጉሰ ነገስትነት አናውቅም ብለዋል እየተባለ በአውሮፓ ጋዜጦች እየታተመ መውጣቱን ስለሰሙ እጅግ አዘኑ። በዚህ ሁሉ ነገር ቁጣቸው እንደ እሳት ስለተቃጠለ ከእንግዲህ ወዲህ በሀገሬ በኢትዮጵያ የሚኖሩ ጣሊያኖች ሁሉ እየወጡ ይሂዱ ብለው ለየመኳንንቶቻቸው አስተዋወቁ። በሸዋም የኢጣሊያ መንግስት ተላላኪ ሆኖ የተቀመጠውን ዶክተር ትራቬርሲን ወደ ሀገር ሂድ ብለው አሰናበቱት። የኢጣሊያም የውጭ ጉዳይ ሚኒስቴር ግን አጼ ምኒልክ ኢጣሊያኖችን ከሀገሬ ይውጡልኝ ወደፊትም አይምጡብኝ ብለው የጻፉትን ደብዳቤ ተመልክቶ ምክንያቱ በውጫሌ የተደረገው ውል የ17ኛው ክፍል ባለመታረሙ መሆኑን ስለተረዳው ከዶክተር ትራቬርሲ በቀር ነገሩን የሚያውቀው ሌላ መልአክተኛ አናገኝምና የውጫሌን ውል ስለማረምና ስለመለወጥ እንዲነጋገር እንደገና እሱን ለመላክ ግድ ሆነብን ብሎ 2 ሚሊዮን ጥይት ገጸ በረከት ጨምሮ መልሶ ወደ ሸዋ ሰደደው። አጼ ምኒልክም ከዶክተር ትራቬርሲ ጋር በተገናኙ ጊዜ እኔ በማናቸውም ቢሆን ከኢጣሊያ መንግስት ጋር የጀመርኩትን ወዳጅነት ለመተው ሐሳብ አልነበረኝም፣ እናንተ ግን ሐሳባችሁ ሁሉ ለጠብ እንጂ ለፍቅር አለመሆኑን ከዚህ ቀጥሎ ያለው ስራችሁ ይመሰክራል። መጀመሪያ ስለ ወሰን ነገር በውጫሌ ውል በሶስተኛው ክፍል የተጻፈውን ከኮንት አንቶኔሊ ጋር ተስማምተን ካደስነው በኋላ የታደሰውን ውል አፍርሳችሁ እስከ መረብና እስከ ሙና እስከ በለሳም ወጣችሁ ሰንጥቅ አላማችሁን አቆማችሁ። ሁለተኛም በዚያው በውጫሌ ውል በ17ኛው ክፍል የተጻፈውን እንለውጣለን ካላችሁ በኋላ ምክንያት እያበዛችሁ ነገ ከነገ ወዲያ እያላችሁ እስካሁን አቆያችሁት። ሶስተኛም ከሁሉ የሚበስና የሚከፋ ነገር አሁን በቅርቡ ጀነራል ጋንዶልፊ እኔን ለማሳዘን ሲል ወደ መረብ መጥቶ እኔ ሳልሰማ ከራስ መንገሻ ጋር የወዳጅነት ውል ተዋዋለ። ይህም የጠላትነት እንጂ የወዳጅነት ሥራ አለመሆኑ የታወቀ ነው እያሉ ነገሩን እየገለጡ ነገሩት። ነገር ግን አጼ ምኒልክ አዋቂና የዲፕሎማቲክ ሰው ስለነበሩ ያመጣላቸውን 2 ሚሊዮን ጥይት አልቀበልም ብለው ቢመልሱለት እሳቸው ጠብ ፈላጊ ይባሉ ነበርና ከኢጣሊያ አገር ድረስ ያመጣኸውን ጥይት አልቀበልም ብዬ ብመልሰው ግርማዊ የኢጣሊያ ንጉሥ ወዳጅነታቸውን የጠላው መስሏቸው እንዳያዝኑብኝ ስል ተቀብያለሁ፣ እግዚአብሔር ይስጥልኝ ብለው አሰናበቱት። ጀነራል ባራቲሪ አድዋ መጥቶ በወታደር ከተከበበ በኋላ በጨሄ ቴዎፍሎስ አማካይነት ስለማምለጡ ዶክተር ትራቬርሲ ከኢጣሊያ ሀገር ተልኮ የመጣበትን ጉዳይ ከአጼ ምኒልክ ጋር ተነጋግሮ ሳይቃናለት ስለተመለሰ ጣሊያኖች በአጼ ምኒልክ በኩል እናገኛለን ብለው ሲያስቡት የኖሩትን ተስፋቸውን ቆረጡና ከራስ መንገሻ ጋር የጀመሩትን ወዳጅነት ለማስፋትና በአጼ ምኒልክ ላይ እንዲነሱ ለማድረግ ይጣጣሩ ጀመር። ራስ መንገሻ ግን በመረብ ከእናንተ ጋር የወዳጅነት ውል መዋዋሌ ጎረቤት ስለሆንን ከጠብ ፍቅር ይሻላል ብዬ ነው እንጂ አገሬን ኢትዮጵያንና ንጉሴን አጼ ምኒልክን ከድቼ ከእናንተ ጋር ለመሆን የተዋዋልኩት ውል የለኝም ብለው እምቢ አሏቸው። አንዳንድ የኢትዮጵያ ጠላቶችም እርሶ የአጼ ዮሐንስ ልጅ ሆነው ለአጼ ምኒልክ መገዛት ትልቅ ውርደት ነው እያሉ ራስ መንገሻን ይመክሩ ነበር። ራስ መንገሻ ግን የኢትዮጵያን ሰንደቅ ዓላማ ይዘው ከውጭ ጠላት ጋር ለመዋጋት ከማሰብ በቀር በአጼ ምኒልክና በኢትዮጵያ ላይ ጉዳት የሚሆን ሥራ ለመስራት ለጊዜው ምንም ሐሳብ አልነበራቸውምና ምክራቸውን አልተቀበሏቸውም። ከዚህም በኋላ ደርቡሽ ከጣሊያኖች ጋር ጦርነት ለማድረግ በከሰላ በኩል መጣ የሚባል ወሬ ስለተሰማ ራስ መንገሻ ደስ አላቸውና በወሰን ላይ ሆነው ከአማሴንና ከሰራዬ ከያውራጃውም ሁሉ ጣሊያኖችን እየከዳ የሚመጣውን ሰራዊት በደስታ እየተቀበሉ ተቀመጡ። ደጃች ሀጎስ ተፈሪ የሚባለው ግን ራስ መንገሻልና ሹም አጋሜ ተስፋዬ የጎዳ መስሎት ከኢትዮጵያ መንግስት ከርቶ ወደ ጀነራል ባራቲየሪ ይገባና በኢጣሊያኖችም ወገን ታላቅ ደስታ ሆነ። ከዚያም በፊት ራስ መንገሻ ራስ ስፋትን አስረው በአምባ ላይ አስቀምጣቸው ነበርና ጀነራል ባራቲየሪ ከራስ መንገሻ ጋር ተዋግቼ ራስ ስፋትን ከእስር ቤት አወጣቸዋለሁ እያለ የራስ ስፋትን ቤተ ዘመዶች ይሰብክላቸው ጀመር። ወዲያው ራስ መንገሻ እንዳይጠረጥሩና እንዳይዘጋጁ ለማድረግ ሲል እኔ ራሴ ወደ አድዋ መጥቼ መረብ ላይ በተደረገው ውል ተዋክሰን ብንታረቅ ይሻላል እንጂ እንዲያው በከንቱ የሰው ደም ቢፈስ ምን ጥቅም አለው የሚል ቃል ጽፎ ላከላቸው። ከርሱም ጋራ ያለው የኢትዮጵያ ተወላጅ የሆነ ሰው ሁሉ እንዳይከዳው እኔ ዛሬ ወደ አድዋ መሄዴ ከዚህ ቀደም በመረብ ላይ ከራስ መንገሻ ጋር ያደረግነውን የወዳጅነት ውል ለማደስና ለማጽናት ነው እንጂ ለጦርነት እንዳይመስላችሁ እያለ የማታለል ስብከት ከሰበከላቸው በኋላ በታህሳስ 19 ቀን 1887 ዓ.ም ተመረጠ። ከሰራዬ ተነስቶ ጥቂቶች ወታደሮች ይዞ ወደ አድዋ ገሰገሰ። ወደ አድዋም በደረሰ ጊዜ የአድዋ ካህናት በፍቅር የመጣ መስሏቸው ልብሰ ተክህኖ ለብሰው መስቀል ይዘው ተቀበሉት። እርሱም ከኢትዮጵያ መንግስት ጋር ወዳጅ ለመምሰል እንዳገሩ ልማድ ከፈረስ ወርዶ መስቀሉን ተሳለመ። በዚያን ጊዜ የጀነራል ባራቲየሪ ዋና ሐሳቡ ራስ ስፋት ወደ ታሰሩበት ስፍራ ሄዶ በድንገት አደጋ ጥሎ ወዳጁን ራስ ስፋትን ፈቶ ለመውሰድ ነበር። ነገር ግን የአገሩ ሰው እንዳይጠረጥርና እንዳያውቅበት ፊታውራሪውን ወደ አክሱም አቅንቶ እንዲሄድ ትዕዛዝ አሳልፎ እሱ ገና ከአድዋ ሳይነሳ የራስ መንገሻ ሰራዊት በድንገት ወደ አድዋ ደርሶ ስለከበበው እጅግ ተጨነቀ። ስለዚህ ወዲያው በፍጥነት በፈረስ ሆኖ እነዚያን ጥቂቶች ሰራዊቱን ያሰልፍ ጀመር። ቢሆንም የጦር አለቃ የሆነ ሰው ዝም ብሎ መሞት አይገባውምና ነው እንጂ በዚያ ጊዜ ተዋግቼ አሸንፋለሁ የማለት ሐሳብ አልነበረውምና በፍጥነት ወደ አድዋ ካህናትና ቄሶች ቀርቦ እኔ የመጣሁት ለፍቅርና ለእርቅ ነው እንጂ ለጦርነት አይደለምና ቢሆን ከራስ መንገሻ ጋር አስታርቁኝ፣ ለእርቁም ፈቃዳቸው ባይሆን ለቀውኝ አስመራ እንዲሄድ አማልዱኝ እያለ ይለምናቸው ጀመር። በመካከላቸው እጨጌ ቴዎፍሎስ ነበሩና እሱ እንደዚህ ያለ በፍቅር ነገር ሲናገር እናንተ ለምን ጠብ ትፈልጋላችሁ እያሉ በቁጣ ቃል ስለተናገሩ መቼም ቢሆን የኢትዮጵያ መኳንንት የካህናትን ቃል ያከብራሉና አሁን በቶሎ አገራችንን ለቆ ከሄደልን እሺ እንዳባታችን ቃል እናደርጋለን ብለው ለቀቁትና ወደ ቀኝም ወደ ግራም ሳይል በቀጥታ ወደ አዲኳላ ተመለሰ። የአድዋ ቀሳውስትና ካህናት እንደዚህ ማለታቸው የመጣሁት ለእርቅና ለሰላም ነው ስላላቸው በሞኝነታቸው እውነት መስሏቸው ነበር። እጨጌ ቴዎፍሎስ ግን እጅግ ተከብረውና ተፈርተው የኖሩበት የአጼ ዮሐንስ መንግስት ወደ አጼ ምኒልክ በማለፉ ደስ አላላቸውም ነበርና የማታልፈውን ኢትዮጵያን ሳያስቡ አጼ ምኒልክን ብቻ የሚጎዱ ስለመሰላቸው የራስ መንገሻን መኳንንት አማልደው ጀነራል ባራቲየሪ አዳኑት እንጂ የእርሱ አመጣጥ ለእርቅና ለሰላም አለመሆኑን ፈጽመው ያውቁ ነበር ይባላል። ከዚያም አስቀድሞ ዋጋው እጅግ ብዙ የሆነ ባለወርቅ ጥልፍ ካባ ከአስመራ ልኮላቸው እንደነበርና ወዳጅነትም ጀምረው እንደነበር የአክሱም ካህናትና በከተማው የሚኖሩ ትልልቅ ሰዎች ሁሉ ያውቃሉ። ስለ ራስ መንገሻና ስለ ጣሊያኖች ጦርነት ጀነራል ባራቲየሪ በጨጌ ቴዎፍሎስ እርዳታ የራስ መንገሻን መኳንንት አታሎ ከአድዋ ወደ አዲቋላ ከተመለሰ በኋላ እንደገና ብዙ ወታደሮች አዘጋጅቶ ወደ ቋቲት سددا በአድዋም ያለው የራስ መንገሻ ሰራዊት ጀነራል ባራቲሪ እንደገና ጦር መስደዱን በሰማ ጊዜ በጨገና በካህናት እርዳታ ተለማምጦ ሂዶ አሁን ተመልሶ እንደዚህ ማድረጉ እጅግ ያሳዝናል እያለ እጨጌ ቴዎፍሎስንም እያማረረ ይናገር ጀመር። ራስ መንገሻም መኳንንቶቻቸውንና ወታደሮቻቸውን ሰብስበው ስለ ሀገራችን ነጻነት ተዋግተን ቢሆን ድል እናደርጋለን ባይሆንም ደማችንን ረግጦ ይገባል እንጂ እንዲያው አይገባምና አይዟችሁ አትፍሩ የዮሐንስና የምኒልክ አምላክ ይረዳናል እያሉ የሚያጽናና ቃል ስለተናገሩ ሁሉም በፊታቸው ይፎክሩ ጀመር። ከዚህም በኋላ ወደ ቋቲት ጉዞ ጀመሩ። ቋቲት በተፈጥሮ ምሽግ የሆነ ተራራና ዱር ነው። ስለዚህ ራስ መንገሻ ጣሊያኖች ሳይዙት አስቀድመው ገስግሰው ኮአቲትን ያዙት። ጀነራል ባራቲሪን በበኩሉ ራስ መንገሻ የኮአቲትን ተራራ የያዘብን እንደሆነ ማስቸገሩ አይቀርምና በግትጋሴ ሂዱ ብሎ ሰራዊቱን አዞ ነበር። ነገር ግን ራስ መንገሻ ቀድመው ስለያዙት ሐሳቡ አልተፈጸመለትም። የኢጣሊያኖችም ጦር አመጣጡ በብዙ ሰራዊት ነበር። ሜጀር ኪዳልጎ ደጀን፣ ሜጀር ቶዞሊ ፊታውራሪ፣ ሜጀር ሳሌቤ በቀኝ፣ ቲኒንቲ ሳፎንቲ በግራ ሆነው ጦርነት ተጀመረ። ራስ መንገሻም ሰራዊታቸውን መሃል ለመሃል አሰልፈው እርሳቸው ደጀን ሆነው ያዋጉ ጀመር። ምንም ቋዲት ጫካና ዱር ቢሆንም እንኳ የራስ መንገሻ ሰራዊት እንደ ወፍ በየዱር ውስጥ እየተባረረ ወደ ጣሊያኖች ሰልፍ እየገባ በጎራዴ እየመታ ይገድል ጀመር። ጣሊያኖችም ድል ሆነው መሸት ሲጀምሩና የራስ መንገሻ ሰራዊት በስተጀርባ ዞረው ለመክበብ ሲዘጋጁ ጄኔራል አሪሞንዲ ብዙ ሰራዊት ይዞ በሩቅ ይተባበቅ ነበርና የኢጣሊያ ጦር ድል ሆኖ መሸሹን በመነጽር አይቶ በፍጥነት ደረሰና ተጋጠማቸው። ቢሆንም ጊዜው መሽቶ ነበርና ድሉ ለሁለቱም ወገን ሳይሆን አደረ። በማግስቱም እንደዚሁ ብርቱ ጦርነት ሆኖ ውሎ ነበር። በሶስተኛው ቀን ግን አንድ ፈሪና ማአት አውሪ የሆነ ሰው ለጣሊያኖች ስንቅ አቀባይ ብዙ አጋሰስ ተጭኖ ሲመጣ አይቶ ነገሩን ሳያረጋግጥ ለጣሊያኖች የመጣላቸው ረዳት ቁጥሩ አንበጣ ነው ብሎ ስላወራ የራስ መንገሻ ሰራዊት በፍጥነት ኮአቲትን ለቀው ወደ ሰናፌ ጉዞ ጀመሩ። ደግሞም እንዳጋጣሚ ከጣሊያኖች የተማረከ አንድ ምርኮኛ አምልጦ ወደ ጣሊያኖቹ ሰፈር ገብቶ ነበርና ራስ መንገሻ ወደ ሰናፌ መሸሻቸውን በተናገረ ጊዜ ጀነራል አሪሞንዲ እንደገና ጥሩምባ አስነፍቶ ከሱ ጋር ያለውን ወታደር ሁሉ አስከትሎ ወደ ሰናፌ ገሰገሰ። ራስ መንገሻም በሰናፌ ሜዳ ድንኳን አስተክለው ግብር ሲያበሉ ጣሊያኖች ባምባ ታሪፍ ላይ ሆነው በድንገት የመድፍ እሩምታ ለቀቁባቸው። የራስ መንገሻም ሰራዊት የድንገት አደጋ ስለሆነባቸው ድንኳናቸውን ሳይነቅሉ እየሸሹ ሄዱ። ጣሊያኖችም ካምባ ታሪክ ወደ ራስ መንገሻ ሰፈር ወርደው ነጋሪቱን፣ መለከቱን፣ ጥቂትም ጠመንጃና ጥይት፣ ስንቅና ልብስ፣ ይህንንም የመሳሰለ የዘመቻ ዕቃ ዘርፈው በጀነራል አሪሞንዲ ፊት እየፎከሩ አለፉ። ከሁሉም ይልቅ አጼ ምኒልክና ራስ መንገሻና የሐማሴን መኳንንት በጣሊያኖች ላይ ሲላላኳቸው የነበሩት ብዙ ደብዳቤዎች በአገልግል ውስጥ ሆነው በራስ መንገሻ ድንኳን ስለተገኙ ከድሉ ይልቅ በደብዳቤዎቹ መገኘት ትልቅ ደስታ አደረጉ ይባላል። የራስ መንገሻ ሰራዊት 14,000 ባለጠመንጃ፣ 4,000 ባለጦርና ባለጋሻ በድምሩ 18,000 ነበር። በኳቲትና በሰናፌ ጦርነት ስለ አገራቸው ደማቸውን አፍሰው የሞቱ 1,020 ከነዚሁም ትልልቁ ደጃዝማች ተርላ፣ ደጃዝማች በየነ፣ ደጃዝማች ካሳ፣ ቀኛዝማች አንዳርጋቸው ናቸው። የቀሰሉም 2,000 ይሆናሉ። ከነዚሁ ዋናው ሹማጋሜ ተስፋይ ነው። አጼ ልክ ጣሊያኖችን የውጫሌን ውል 17ኛውን ክፍል አንፍቅም ካሏቸው በኋላ ውሉን ለማፍረስ ቁርጣሳብ ማድረጋቸው አጼ ልክ ከላይ የቀዳማዊ ምኒልክ ከታችም ያጼ ልብነ ድንግል ዘር ያቤቶ ያቆብ ተወላጅ ስለመሆናቸው የቀዳማዊ ምኒልክ ዙፋንና ዘውድ ከሌሎቹ ይልቅ የሚገባው ለርሳቸው መሆኑን ተማውቃቸው የተነሳ የሚገባቸውን ለማግኘት በብዙ ይጥሩ ነበር። ባጼ ዮሐንስም ላይ ከጣሊያኖች ጋር የተስማሙባቸው ይህንኑ የሚገባቸውን ዙፋንና ዘውድ ለማግኘት ኃይል የሚያገኙበትን የጦር መሳሪያ ለማምጣት ነበር እንጂ በእውነት አገራቸውን ኢትዮጵያን አሳልፈው ለጣሊያኖች ለመስጠት ምንም አሳብ አልነበራቸውምና ውሉን ለማፍረስ ማሰባቸው ስለዚህ ነው። ምናልባት አንዳንድ ሰዎች በአጼ ዮሐንስ ዘመን በንጉስ ምኒልክና በጣሊያኖች መካከል የነበረውን የስምምነትና የወዳጅነት ነገር ሲያስቡ በአጼ ምኒልክ ያዝኑ ይሆናል። ነገር ግን በዚያን ጊዜ የነበረው የአጼ ምኒልክ ሐሳብ በቅን ልቡና ቢመረመር አጼ ዮሐንስ በኃይል የወሰዱትን የአባቶቻቸውን ዙፋንና ዘውድ ለማግኘት መጣጣራቸውን ያስረዳል እንጂ ሌላ ነገር ነበረበት ለማለት አይቻልም። ይህንንም የመሰለው ሐሳብ የሙሉ ኢትዮጵያ ሕዝብ ሐሳብ ነው እንጂ የነገስታቱ ብቻ አይደለም። ውሻና ውሻ በስጋና ባጥን ተጣልተው ሲናከሱ በመካከላቸው አንድ ጅብ የበጣ እንደሆን የራሳቸውን ጠብጥተው በአንድነት ሆነው ጅቡን ያባረራሉ እንደሚባለው የኢትዮጵያም አርበኞች እንደዚሁ ናቸው። ይህንን ለመረዳት አሁን በቅርቡ ዘመን የነበሩት የደጃዝማች ደበብንና የደጃዝማች ባህታን፣ የራስ ስብሃትንና የደጃች ሀጎስን ታሪክ ብቻ ማንበብ ይበቃል። ደጃዝማች ደበብ የታላቁ ራስ አራያ ልጅ ናቸው። እርሱም ከአጼ ዮሐንስ ከርቶ በምጽዋ አጠገብ አገመዳ የሚባል በረሃ ተቀምጦ ሳለ እኔ ከአጼ ዮሐንስ ከድቼ መጥቻለሁና የኢጣሊያ ሎሌ ለመሆን እፈልጋለሁ፣ ነገር ግን የጦር መሳሪያ የለኝምና በቶሎ ላክልኝ ብሎ በምጽዋ ወዳለው ወደ ጀነራል ማርዛኖ ቢልክ 2000 ያህል መሳሪያና ገንዘብ ጨምሮ ላከለት። ከዚህም በኋላ ጣሊያኖች ወደ ደጋው አገር ወደ አስመራ ለመውጣትና አገር ለመያዝ አስበው ከማርዛኖ ጋር ተቀላቅለህ እንድትወጣ ብለው ቢልኩበት አሽከሮቹን ሰብስቦ እንደዚህ ያለሚል መልእክት መጣብኝ እንደምን እናድርግ ብሎ ምክር ቢጠይቃቸው ባንድ ቃል ሆነው አገራችንን አሳልፈን ከመስጠት ደማችንን በላያ ላይ አፈሰን ረግጠው ቢወስዱት ይሻላል ብለው ተናገሩና ደጃዝማች ደብብ ምክራቸውን በደስታ ተቀብሎ በፍጥነት ወደ ሰገነይቲ ወጥቶ አሽከሮቹን አሰልፎ ምቹ ስፍራ ይዞ ይጠባበቃቸው ጀመር። ጣሊያኖችም ይህን ሰምተው 600 ወታደሮች በካፒቴን ከርናንኪያ አዛዥነት አድርገው ደጃች ደብብን ውጉና ያዙ ብለው ቢልኩ ደጃች ደብብ በየመንገዱ ሰላይ አስቀምጦ ነበርና ጣሊያኖቹ የሰገነይቲን መንገድ ይዘው ሲጓዙ ለአሽከሮቹ ምልክት በሰጣቸው ጊዜ በሩምታ ተኩሰው ፈጇቸው። ደጃዝማች ባታ ልጅ አምባዬ የሚባለውን የታላቁን ራስ አራያ ልጅ በአምባ ጓሮ ስለገደለ ሽፍታ ሆኖ በምጽዋና በሐባብ በረሃ እየተመላለሰ ይኖር ነበርና አጼ ዮሐንስ መሞታቸውን ቢሰማ ጣሊያኖችን እየመራ አምጥቶ ወደ ሰገነይት ያገባቸው። 5 ዓመትም ያህል በጣሊያኖች ዘንድ እንደ አንድ መኮንን ተቆጥሮ በክብር ተቀመጠ። በኋላ ግን ጣሊያኖች የኢትዮጵያን ሰው ሲያዋርዱትና እያስተኙም ሲገርፉት በማየቱ ስላዘነ የአገሬን ሰው እንደዚህ እየተዋረደ ከማየው ሞት ይሻለኝ ነበር እያለ በግልጽ መናገር ጀመረ። ቀጥሎም የጣሊያኖች ሐሳብ ወሰን እየገፉ ለመሄድና አገር ለመያዝ መሆኑን ስለተረዳው አገሬ ትግራይ በጣሊያን እጅ ገብታ ከማይ አስቀድሞ አምላኬ ያጥፋኝ ልሞት እያለ ለአሽከሮቹ ይነግር ጀመር። ጣሊያኖችም የደጃዝማች ባህታን ሐሳብ ስላወቁ ከዚህ ቀደም ደጃዝማች ደብር የእናንተ ሎሌ ነኝ ብሎ አታሎ መሳሪያ ተቀብሎ በገዛ መሳሪያችን ወቅቶ ፖለቲካችንን አሰናከለብን። አሁን ደግሞ ደጃሽ ባህታ እንደዚህ ያለ ሐሳብ እንዳለው ተረተነዋል። ሳይጠረጥር በድንገት ይዘን ወደ አሰብ ብንወስደው ይሻላል ብለው መከሩበት። ደጃሽ ባህታም በሽፍትነት ምክንያት ወደ ምጽዋ ከሄደ በኋላ በካቶሊካውያን ሚስዮን ቤት ተምሮ ካቶሊክ ሆኖ ነበርና በአንድ ካቶሊካዊ በኩል የተመከረበትን ክፉ ምክር ስለሰማው ሳይቀድሙኝ ልቅደማቸው ብሎ አንዱን የኢጣሊያ ሹም ይዞ በሰንሰለት አድርጎ ለራስ መንገሻ ላከላቸው። ወዲያውም በቶሎ ይድረሱልኝ ብሎ አስታውቆ እሱ በዚያ ያለውን ስልክ በጣጥሶ እቃውንም ሁሉ ሰባብሮ የአገሬ ሰው እርዳኝ ብሎ አዋጅ ቢነግር በአንድ ሰሞን 1500 ባለጠመንጃ ወታደሮች ገቡለት። እነዚህንም ይዞ በሰገነቲ ሆኖ ራስ መንገሻን ሲጠብቅ አስመራ ያለው ሜጆር ቶዞሊ የተደረገውን ሁሉ ሰምቶ በግስገሳ ተነስቶ በሰገነቲ ያጠገብ ማረባ በሚባል አገር ደረሰባቸው። ደጃች ባህታም ሜጀር ቶዞሊ መምጣቱን ራስ መንገሻ መቅረታቸውን አይቶ እጅግ ተጨነቀና ከዚያ ሸሽቶ ወደ ኃይላይ ወጣ። በኃይላም የነበረውን የጣሊያ ካፒቴን እገላለሁ ብሎ አስቦ ሳለ በዚያ ያሉት አንተም በእጅህ ያለውን መሳሪያና ዕቃ አስረክብ ብለው የእርቅ ነገር ቢጀምሩ ካፒቴኑ ሜጀር ቶዞሊ እስኪደርስለት ሰዓቱ እየደረሰ ባየ ጊዜ በእጅ ያለውን መሳሪያና ዕቃ የማስረክባቸው ሰዎች ላክልኝ ብሎ ወደ ደጃች ባህታ ቢልክበት እውነት መስሎት ከወታደሮቹ ጀግና ጀግናውን መርጦ ሰደደና ካፒቴኑ ሁሉንም እየያዘ ሰንሰለት አገባባቸው። ወዲያው ሜጀር ቶዞሊ ወታደሮቹን አሰልፎ በደጃች ባህታ ላይ አደጋ ጣለበት። ደጃች ባህታም ምንም እንኳ ለመዋጋት ባይችልም ኢትዮጵያዊ ሆኜ ፊቴን አዞሬ አልሸሽም ብሎ በአንድ ስፍራ ቆሞ እየተታኮሰ 11 ያህል ሰው ከገደለና 20 ሰው ያህል ካቆሰለ በኋላ በሶስት ጥይት መቱትና ሞተ። ራስ መንገሻ ራስ ስፋትን አስረው አገዛዋቸው አጋሜን የአጼ ዮሐንስ የልፍኝ አሽከር ለነበረ ለደጃች ተስፋ ይሰጡት። ከዚያም በኋላ ጣሊያኖች ከራስ መንገሻ መኳንንት ጋር ባላጌ ተዋግተው ድል ካደረጓቸው በኋላ ራስ ስብሐትን ከታሰሩበት ፈተው ወስደው በታላቅ ክብር ያኖሯቸው ጀመር። ወዲያውም የራስ መንገሻ ጠላት መሆናቸውን ያውቁ ነበርና በራስ መንገሻ ላይ የሚናገሩትን ሁሉ በእምነት ይቀበሏቸው ነበር። የእንደርታንና የሁለት አውላሎንም ግዛት ሰጥተዋቸው ነበር። በኋላ ግን በየካቲት ወር 1888 ዓ.ም አጼ ምኒልክ ከጣሊያኖች ጋር ለመዋጋት በተቃረቡ ጊዜ እነዚህ ሁለቱ ክርስቲያን አርበኞች ከባዕድ ጋር ሆነን ንጉሳችንን አጼ ምኒልክን ከምንወጋና አገራችንን ትግራይን በኢጣሊያ እጅ ገብታ ከምናያት ከአጼ ምኒልክ ጋር ሆነን ስለ አገራችን ደማችንን ማፍሰስ ይሻለናል ብለው ከጣሊያኖች እየከዱ ወጥተው ባይናቸው ያዩትን የጣሊያኖችን ምስጢር ሁሉ ለአጼ ምኒልክ ተናግረው ወዲያውም እኛ ባወቅነው በአገራችን ባጋሜ ዙረን በስተኋላ እንገጥማቸዋለን ብለው እንደቃላቸው ባጋሜ ዙረው ስልኩን ቆራርጠው ስንቅ አቀባዩን ሁሉ በመፍጨታቸው ለንጉሳቸውና ለኢትዮጵያ አገራቸው ለልጅ ልጅ የማይረሳ ትልቅ ሥራ ሰርተዋል። አጼ ዮሐንስ ከሞቱ በኋላ አጼ ምኒልክ ወደ ትግራይ ሄደው ራስ መንገሻን በትግራይ ሹመው ተመልሰው ነበር። ነገር ግን በ1884 ዓ.ም ጣሊያኖች ከአጼ ምኒልክ ሳያስፈቅዱ አታለው የወዳጅነት ውል ተዋውላቸው ነበርና በኋላ ግን የጣሊያኖች ሐሳብ ትግራይን ለመውሰድ መሆኑን ስለተረዱት ሐሳባችሁ እንደዚህ ከሆነስ እኔ ዮሐንስ ልጅ ነኝና ከእናንተ ጋር ሆኜ አጼ ምኒልክን ከመውጋት አገሬንም በእናንተ እጅ ሆና ከማያት ሞት ይሻለኛል ብለው የተዋዋሉትንም ውል አፍርሰው አጼ ምኒልክ ከሸዋ እስኪደርሱላቸው ድረስ ከጣሊያኖች ጋር ብዙ ጦርነት አድርገዋል። እነዚህንም የመሳሰሉ ብዙ አሉ። አጼ ምኒልክም በውጫሌውል በ17ኛው ክፍል የተጻፈውን የጥገኝነቱን ነገር ለመፋቅ ጣሊያኖችም ቢማለታቸውን ከተረዱት በኋላ መኳንንቶቻቸውን ሰብስበው ከእንግዲህ ወዲህ ከጣሊያኖች ጋር የነበረኝን ወዳጅነት ትቻለሁ፣ የውጫሌንም ውል አፍርሻለሁ፣ ለጦርነት ግን እነሱ እየገፉ ወሰን እያለፉ ካልመጡብኝ እኔ ገፍቼ ሄጄ ለመዋጋት ሐሳብ የለኝም ብለው አስታውቀው ወደፊት ጣሊያኖች ለማድረግ የሚያስቡትን እየተጠባበቁ ተቀመጡ።
Yeah, what I'd do.